በርካታ የአፍሪካ ቀንድ ሀገሮች የአውሮፓ ህብረት የመደበውን የእርዳታ ገንዘብ ለመቋደስ የመጀመሪያዎቹ ይሆናሉ። 2 ቢሊዮን ዶላር ያስቸኳይ ጊዜ እርዳታ የሚውለው ባለፈው ዓመት በብዙ ሺህ የሚቆጠሩ ፍልሰተኞች ወደ አውሮፓ እንዲጎርፉ ያደረገውን ስርወ ምክንያት ለመዋጋት ነው ተብሏል። የአውሮፓ ህብረት እቅድ በየሀገሩ የተሻለ የድንበር ጥበቃ መመስረት፣ ምጣኔ ሀብትን ማሻሻል፣ ተፈናቃዮችና ስደተኞችን እንደ ደቡብ ሱዳን፣ ኢትዮጵያና ዩጋንዳ ባሉ ሀገሮች ማስፈር ነው። ዴቪድ አርኖልድ ሰፋ ያለ ዘገባ አጠናቅሯል። ሰሎሞን ክፍሌ ይዞታል።
የአውሮፓ ህብረት 2 ቢሊዮን ዶላር ለአፍሪካ የመደበው ህገወጥ ፍልሰትን ይቀንሳል ብሎ በማመን ነው። ገንዘቡም በኢኮኖሚ ልማት፣ በድንበር ቁጥጥርና የሽብርተኞች እንቅስቃሴዎችን ለመከታተል ይውላል። የአውሮፓ መሪዎች በጉዳዩ ላይ ከአፍሪካ መንግስታት ጋር ንግግር የጀመሩትም ባለፈው ወር በማልታው ጉባኤ ወቅት ነው። በአውሮፓ ህብረት ኮሚሽን የዓለም አቀፍ ትብብር የልማት የሰብአዊ እርዳታና የቀውስ አስወጋጅ ክፍሉ ቃል አቀባይ አሌክሳንደር ፖላክ ይባላሉ። የህብረቱን ግቦች ያስረዳሉ።
The fund has really four types of actions. The first one indeed is to support
የተመደበው ገንዘብ አራት ቁም ነገሮችን ያስፈጽማል። የመጀመሪያው የተሻለ የኢኮኖሚ እድል ለመፍጠር የየሀገሮቹን ምጣኔ ሀብት አስመልክቶ ሪፖርት ማቅረብ ነው። ሁለተኛው ለህዝቡ መሰረታዊ አገልግሎቶችን ማቅረብ ይሆናል። ሶስተኛው ደግሞ የአፍሪካ ሸሪኮቻችንን የድንበር ጥበቃ አቅማቸውን በማስፋት ህገ ወጥ አጓጓዦች ሰዎችን ለአደጋ እያጋለጡ በሜዲትሬኒያን ባህር ላይ እንዳያሰፍሩ የመከላከል ኃይላቸውን ማጠናከር ነው። አራተኛው የጸጥታ ጉዳይ ነው። ጽንፈኝነትን ለመዋጋት በአብዛኛው ከመንግስታቱ ጋር መስራትን ይጠይቃል። ያ ሲሆን መረጃ መሰብሰብና መጋራት ይቻላል። ለዚህ ተግባር እገዛ ማድረግ ደግሞ ጽንፈኝነትን ለመቆጣጠር የተያዘውን ጥረት ያግዛል።
አፍሪካውያንን ለስደት የሚያበቁ ምክንያቶች ከሀገር ሀገር ይለያያሉ። ለምሳሌ ከኤርትራ አብዛኛው የሚሰደደው በተለይ ወጣቱን እንዲጎርፍ የሚያደርገው በዚያች ደሃይቱ ሀገር የሚካሄደው አስገዳጅ ወታደራዊ ምልመላ ነው። አሌክሳንደር ፖላክ እንደሚሉት በኢትዮጵያ፣ በሶማሊያ፣ በዩጋንዳና በደቡብ ሱዳን ግን ምክንያቶቹ የተለያዩ ናቸው።
ደቡብ ሱዳንን በምሳሌነት መውሰድ ይቻላል። የአመራሮችን አስተዳደር ብቃት፣ የሀብት ምንጩን፣ አጠቃላይ መረጋጋቱን እናግዛለን። በኢትዮጵያ ቅይት እርምጃዎችን ነው የምንወስደው። አንደኛው የስደተኞቹን ፍሰትና ውህደት በማቀናጀቱ ዘርፍ እንረዳለን። በአብዛኛው አስተዳደራዊ ጉዳይ ነው። ሶስተኛዋ በምሳሌነት የምትጠቀስ ኡጋንዳ ናት። በሰሜናዊ ግዛቷ የጸጥታ ችግር በመኖሩ የስደተኞች ሰፈራን እናግዛለን። ህዝቡ ጥበቃ ያስፈልገዋል። በዚያ ላይ መሰረታዊ የሆኑ የማህበራዊና ኢኮኖሚያዊ አገልግሎቶች ከፍተኛ እጥረት አለ። የጸጥታ ችግር ባለበት ሁሉ ልማት አይኖርም። ሶማሊያ ኢኮኖሚዋ ቢሻሻልም መንግስት የዜጎቹን ደህንነት የመጠበቅ አቅሙ ግን የለውም።
የአውሮፓ ኮሚሽን በቅድሚያ የምስራቅ አፍሪካ ሀገሮችን ችግር ለመቅረፍ ነው ያቀደው። የምዕራብ አፍሪካ ሀገሮች ለአውሮፓ ፍልሰተኞችንና ስደተኞችን በገፋ አላበረከቱም ሳይሆን የሁለቱም አካባቢ ሀገሮች ህዝቦች ወደ አውሮፓ የሚጎርፉበት ዋና ምክንያት በቀጥታ ከሽብር ጋር የተያያዘ በመሆኑ ነው። እንደገና አሌክሳንደር ፖላክ
We're talking now of the Horn of Africa, but it would announce new projects as well in the Sahel. So giving the example of...
አሁን እየተነጋገርን ያለነው ስለ አፍሪካ ቀንድ ነው። በሳህል አካባቢም ሊሰራ ይችላል። አዲስ ፕሮጀክት በቅርቡ አስተዋውቀናል። የማሊን ወይም የኒጀርን ምሳሌ ልስጥህ። ማሊና ኒጀር ትብብራቸውን በማስፋት ለጸረ ሽብር እርምጃዎች አጋዥ የሆኑ የክትትልና መረጃ ስብሰባ ስራንም ለመስራት ጠይቀውናል። እና ይሄ በአውሮፓውያኑ የተመደበ 2 ቢሊዮን ዶላር ይበልጥ ትኩረት ያደረገው በድንበር ጥበቃ ማጠናከርና የነኛን ወንጀለኛ ቡድኖች ጥቃት ለመከላከል የሚያስችል አቅም መገንባትን ያጠናክርልናል። የኔ ጥያቄ ይሄ ነው። ምክንያቱም ህገ ወጥ አጓጓዦች በፍልሰተኞቹና በአጠቃላይ ባለም አቀፉ ህብረተሰብ ላይ የሚፈጸሙት ጥቃት ጥበቃ ያስፈልገዋልና።
አሁን አንዳንድ የአውሮፓ ሀገሮች የፖለቲካ ስደተኞችን ከኢኮኖሚ ስደተኞች መለየት ጀምረዋል። ምክንያቱም የኢኮኖሚ ስደተኞች ከሆኑ ወደ ሀገራቸው እንዲመለሱ ይደረጋል። ይህን መሰል ውሳኔዎች ግን በጥድፊያ የተደረገ በመሆኑ ስደተኞችን ሊጎዳ ይችላል ሲሉ ታዛቢዎች ይመክራሉ። ያም ሆነ ይህ ግን ብዙዎቹ የአፍሪካ ፍልሰተኞች የኢኮኖሚ ስደተኞች ናቸው ተብለው እንዲመለሱ ይደረጋል። የአውሮፓ ህብረት በፍቃዳቸው የሚመለሱ ካሉ ፕሮግራም ዘርግቶ ተዋይቶበታል እና ውን ከፍተኛ ገንዘብ ከፍለው ያን አደገኛ ጉዞ ያከናወኑና ለረጅም ጊዜ የቆዩ የአፍሪካ ስደተኞች በገዛ ፍቃዳቸው ወደ ሀገራቸው ይመለሳሉ ተብሎ ይታመናል። እንዴትስ ነው ተግባራዊ ሊሆን የሚችለው? ፖላክ ያስረዳሉ።
Of course, it could as well include voluntary returns of, take the example of Somalia, but alternatively from Europe to Africa. So it's like...
እርግጥ በበጎ ፈቃድ የሚመለሱ ስደተኞችንም ያካትታል። ለምሳሌ ሶማሌዎችን ከአውሮፓ ወደ አፍሪካ ማጓጓዝ። ይሄ ሁሉ ተግባራዊ ሊሆን የሚችለው ግን ጠንክረህ ከሰራህ ነው። ለዚህም ነው ይሄ በአውሮፓ ማህበር የተመደበው ገንዘብ የኢኮኖሚውን፣ የሶሻሉን፣ የፍልሰተኞችንና ሌሎችንም ችግሮች ለመዳሰስ የሚሞክረው። አንዱን ነገር ብቻ ነጥለህ ወስደህ መፍትሄ ማግኘት አትችልም። ከአፍሪካ ሸሪኮች ጋር በጋራ ካልተሰራ ግባችንን መምታት አንችልም።
የአውሮፓ ህብረት ለአፍሪካ ሀገሮች የሶሻልና የምጣኔ ሀብት ልማት ገንዘብ ሲመድብ ይህ የመጀመሪያው አይደለም። የዘንድሮውና የመጪዎቹ በርካታ ዓመታት ትኩረት ግን የአውሮፓና አፍሪካ ሀገሮችን ህዝቦች በማረጋጋቱ አስፈላጊነት ላይ የተመሰረተ ነው።